ሁላችሁም በጌታ ኢየሱስ ክርስቶስም ሰላም ላችኋለሁ። ሳምንታችሁ ጥሩ ነበር? እግዚአብሔር ይመስገን። እግዚአብሔር ስለረዳን እንደገና ደግሞ መገናኘት ስለቻለን ጌታ ይመስገን። ባለፈው ሳምንት ምናልባት ያልነበራችሁ ካላችሁ በዚህ በኤፌሶን መጽሐፍ ጥናታችን ምዕራፍ 1 ከቁጥር 15 ከቁጥር 23 ያለውን አነበብንና ከቁጥር 15 ከቁጥር 18 ያለውን ባለፈው ተመልክተን ዛሬ ደግሞ ከቁጥር 19 እስከ ቁጥር 23 ያለው ልንመለከት ነበር ቀጠሮ ያዝነው። እግዚአብሔር ይመስገን እንደገና ተገናኝተናል። ስለዚህ ዛሬ ላንብበውና ከቁጥር 15 እስከ ቁጥር 23 ከዛ ባለፈው ሳምንት ያነሳነውን ሀሳብ ትንሽ ደቂቃ ለመናገር ሞክራለሁ። ከዛ ወደ ዛሬው ሀሳብ ቶሎ ገባለን ማለት ነው። መጽሐፍ ቅዱሳችሁን ከያዛችሁ እናወጣና በአንድነት እናነባለን። ወደ ኤፌሶን ሰዎች የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 15 ከቁጥር 23 እንደዚህ ይነበባል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው፣ እሷም አካሉና ሁሉም በሁሉ የሚሞላ የእሱ ሙላቱ ናት ይላል። እግዚአብሔር ይመስገን።
ባለፈው ሳምንት ከቁጥር 15 ከቁጥር 18 ያለውን ስንመለከት ሐዋርያው ጳውሎስ ለኤፌሶን ቤተ ክርስቲያን ወይም ለኤፌሶን አማኞች እንደሚጸልይላቸው ነው የነገራቸው። ይቺ ቤተ ክርስቲያንና ጸሐፊው ሐዋርያ ጳውሎስ ያላቸውን ግንኙነት ለመመልከት ሞክረናል። ብዙ ጊዜ መልእክታትን በምታጠኑበት ጊዜ በተቻለ መጠን ሐዋርያ ስራን ማወቅ ይጠይቃል ቀድሞ። ምክንያቱም የቤተ ክርስቲያኖቹ ምስረታ ሐዋርያ ስራ ላይ ነው ያለው፣ መልእክታቱ ግን መልእክቶች ውስጥ ታገኟቸዋላችሁ። ስለዚህ ፊልጵስዩስን ስታጠኑ ሐዋርያ ስራ ምዕራፍ 16ን ቀድሞ ማወቅ ያስፈልጋል። እዛ ነው ምስረታዋ የቤተ ክርስቲያኒቱ። ተሰሎንቄን መልእክት ስታጠኑ ሐዋርያ ስራ ምዕራፍ 17ን ማወቅ ይቀድማል። የቆሮንቶስን መልእክት ከማጥናታችሁ በፊት ሐዋርያ ስራ ምዕራፍ 18ን ማወቅ ይቀድማል። የኤፌሶንን መልእክት ከማጥናታችሁ በፊት ሐዋርያ ስራ ምዕራፍ 19ና 20ን ማወቅ ይቀድማል ማለት ነው፣ ምስረታቸው እዛ ጋር ስለሆነ። ስለዚህ ጸሐፊውና የመልእክት ተቀባዮቹ ያላቸውን ግንኙነት ለማወቅ የሐዋርያ ስራ መጽሐፍ እውቀታችን በጣም ወሳኝ ነው ማለት ነው። ስለዚህ ባለፈው ምን አደረግን? ይቺ ቤተ ክርስቲያን በኤፌሶን ያለች ቤተ ክርስቲያን እንዴት ነው አመሰራረቱ? ሐዋርያው ጳውሎስ ነው ወደዛ ከተማ ሄዶ ከሁለት ዓመት በላይ ኒርሊ 3 ዓመት አካባቢ እዛ ተቀምጦ በደንብ ያገለገላት ቤተ ክርስቲያን ወይም ቅዱሳኖች እንደሆኑ ተመልክተን ነበረ። ስለዚህ ከእነሱ ጋር ከወጣ በኋላ ወደ ሌሎች ከተሞች ወንጌልን ሲያገለግል ቆይቶ ይህን ደብዳቤ ሲጽፍ በሮም የቁም እስረኛ ሆኖ ነው ይህን ደብዳቤ የሚጽፈው። የእስር ቤት መልእክቶች የሚባሉት አንዱ የኤፌሶን መልእክት ነው። ስለዚህ እስር ቤት ሆኖ መልእክት ሲጽፍላቸው ከተለያዩ ወደ 5 ዓመት አካባቢ ሆኗቸዋል ማለት ነው። በዛ 5 ዓመት ውስጥ እንዴት እንዳሉ መረጃ አለው ጳውሎስ ሰምቼ ስለሚል እዚህ ቁጥር 15 ላይ በጌታ ስላላችሁ እምነትና ቅዱሳንን ሁሉ እንደምትወዱ ሰምቼ እግዚአብሔርን እያመሰገንኩት ነው የሚለው። ስለዚህ ስለተከላቸው ቤተ ክርስቲያናት የሚረሳቸው አይደለም ይሄ አገልጋይ። ያኔ ነበር የምንተዋወቀው፣ አሁን እንኳን ተለያይተናል ብሎ አዲስ ጓደኛ የሚይዝ አዲስ ወዳጅ ምናምን የሚይዝ አይነት ሰው አይደለም ይሄ ሰው። እግዚአብሔር ከሰዎች ሁሉ ጋር በምክንያት እንደሚያገናኘው ያውቃል። ስለዚህ ሸክም ያለው አገልጋይ ነው፣ የእነሱን ያሉበትን ሁኔታ ደግሞ ይሰማል ማለት ነው። ስለዚህ እግዚአብሔርን አመሰግናለሁ አለ። ለምንድን ነው የሚያመሰግነው? አሁንም በጌታ ስለሆናችሁ። ከአንዳንድ ወገኖች ጋር ተለያይተን ከረጅም ዓመት በኋላ ስንገናኝ ነገር አለሙን ትተውት ልናገኛቸው እኮ እንችላለን። አብረናቸው ስንዘምር፣ አብረናቸው ስንሰብክ፣ አብረናቸው ስንጸልይ፣ አብረናቸው ስናገለግል ቆይተን ከሆነ ዓመት በኋላ ወይ የሆነ ሀገር ቆይተው የሆነ ስራ ይዘው ነው በሰው የሰው ህይወት መቼም የተለያየ ነገር ውስጥ ይወስደናል እና ስንገናኝ አንዳንዴ ድንግጥ የምንልበት ሁኔታ አለ። ስለዚህ ሰውን ከረጅም ዓመትም በኋላ ስታገኙት በጌታ ሆኖ ስታገኙት ልትደነቁም ይገባችኋል። ኦ አሁንም በጌታ ነው፣ እግዚአብሔር ይመስገን፣ ይሄ እኮ ትልቅ ነገር ነው መባባል በጣም አስፈላጊ ነው። ስለዚህ ጳውሎስ በጌታ ናችሁ አሁንም ሰምቻለሁ እና አም ሶ ሃፒ እሱ ብቻ አይደለም ደግሞ ቅዱሳንን ተወዳላችሁ ይሄንንም ሰምቻለሁ ይሄ ደግሞ የማይነጣጠል ነገር ነው አብሮ የሚሄድ ነገር ነው በጌታ መሆንና የጌታ ልጆች መውደድ በፍጹም የማይነጣጠል ነገር ነው እና ሁለቱን ማብራቹ ያስቀዳችሁ ስለሆነ ደስ ብሎኛል ጌታና መሰግነዋለሁ አለ ግን የምስጋና ጸሎት ብቻ አይደለም ማቀርበው በእግዚአብሔር ፊት እናንተን ሳስብ አስቡት እስር ቤት ውስጥ ያለ አገልጋይ ነው ያገልጋይ ብዙ ቁርአን አለው ለራሱ ልጸልይ ቢል አስፈታኝ 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 የሚለው ራሱ ወጋ ተደጋግሞ እኮ ሊጸልይ የሚገባት አይነት ርዕስ ነው እኮ ግን በጣም ይገርማል እግዚአብሔር እንዴት አይነት መረዳት እንደሰጠው ይሄንን አገልጋይ በዛ ሁኔታ ውስጥ ሆኖ እንኳን ስለነሱ ያመሰግናል ደግሞ ልመናም አለኝ በእግዚአብሔር ፊት ስለናንተ ማቀርበው ይላል መቼም ስለብዙ ነገር ሊጸልይላቸው ያስብ ይሆናል ወይንም ብዙም ያስፈልጋቸው ነገር ሊኖር ይችላል እኔ ግን ገላግሌ የሆነ ጸሎት ነው የጸለየላቸው ብያለሁ በቃ ይሄን ክፍል ሳጣ ነው ገላግሌ ጸሎት ምንድነው እማያዳግም በቃ 10 ጊዜ እሱንም እስቲ እንደዚህ ከጥሞን አልጸልይልን እንደዚህ ሆነና አልጸልዩልን እማያስብል ገላግሌ ጸሎት ነው ይሄ ጸሎት አንዳንድ ጊዜ ታቃላችሁ አደረገር ጸልዩልን እንላለን ከዛ እንወጣለን ከዛ ደሞ ጸልዩልን ከዛ እንወጣለን ከዛ እንጸልዩልን እንላለን አንዳንድ ጸሎቶች ግን ገላግሌ ናቸው ክብር ለእግዚአብሔር ይሁን እሱም ላይ ዲፔንደንት እንዲሆኑ አይፈልግም ጳውሎስ በቃ አገልግሎት ነው ያገናኘን መጣውና አንተ ከተማ በእግዚአብሔር ጸጋ አብረን አሳለፈን አገለገልኳችሁ በቃ መሰረቱ ላይ ክርስቶስ ላይ ስለተመሰረታችሁ በሱ ማደግ ነው ያለባችሁ የሚልም መረዳት ስላለው አሁንም እዚህ ጋር ሲጸልይላችሁ እኔ እንኳን የደረስኩበት በጣም ጥልቅ የሆነ መንፈሳዊ መረዳት አለ አይ ቲንክ እሱ ላይ የምደርሱ አይመስለኝም ግን እንደው እስቲ ምናልባት እንደው እቺን ከገባቻችሁ ልጸልይላችሁ ሚል አይነ ጸላይ አይደለም በፍጹም ሰው እሱ ላይ እንዲደገፍ አይፈልግም ወይንም እሱ ላይ እንዲመሰረት አይፈልግም ባለፈው ማንስቻለሁ የቆሮንቶስ መልእክቱ ላይ በእኔ ስም ተጠምቃችኋል ብሎ ነው ያስደነገጣቸው የጳውሎስ ነኝ የሚል ግሩፕ ስለነበረ ማቀው ነገር የለም ማለት እናንተ ማለት ትችላላችሁ እኔ ግን ፎርም ያደረኩት ምንም እንደዚህ አይነት ግሩፕ እንደሌለኝ አቃለሁ ማንንም ሰው ደግሞ በእኔ ስምም አልተጠመቀም እኔ ተሰቀልኩላችሁ እንዴ ያለ ሁሉ በጣም ከራሱ ላይ ሰዎችን ሲያራግፍና ሲያሸሽ የምታዩት አይነት አገልጋይ ነው ምንድነው ይሄ ገላግሌ ጸሎት ካላችሁኝ አይኖቻችሁ ቢበሩኮ በቃ ትልቅ ነገር እኮ ነው የሚሆነው ስለዚህ ለሱ ነው መጸልይላችሁ አክቹአሊ ይሄ ጸሎት ለእናንተ ብቻ አይደለም ለኔም መጸልየው ጸሎት ነው ምክንያቱም ክርስቶስንና የትንሳኤውን ኃይል አውቅ ዘንድ ጸልያለሁ ያለ ሰው ስለሆነ አያቅም እንደ ጌታ ነው ያቃል በስሙ የተጠራ አገልጋይ ነው ሳውል ሳውል ብሎ በደም በስሙ የጠራው አገልጋይ ነው ይሄ አገልጋይ ጌታ ነው ያቅም አይደለም ሞር እንዳቀው ከዚህ በላይ እንዳቀው እጸልያለሁ ያለ ሰው ስለሆነ ለነሱም ይሄን ጸሎት እንደሚጸልይ ነግሯቸው ነበር ከዛ ከቁጥር 17 በኋላ አሳስባለሁ ጌታን አሳስባለሁ ለምነዋለሁ ይሄን ማረገን አልተውም ምንድነው መጸልይላችሁ ሲባል የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እሱን በማወቅ አያቁም ያቃሉ ሞር እንዲያቆት ነው እሱን ለማወቅ ደግሞ አብሮ መሆን ነው ተነጋግረናል ባለፈው ስለ አንድ ሰው ባዮግራፊ ወይም አውቶባዮግራፊ በራሱ የተጻፈ መጽሐፍ አንብባችሁ ስለዛ ሰው ታቃላችሁ እንጂ ያንን ሰው ያታቁት ለክ እንደዚህ ነው እግዚአብሔርንም ኤክስፒሪየንስ ነው እናረጋው በህይወታችን ስንኖር ነው እንጂ ምናቀው ስለሱ ማወቅና እሱን ማወቅ በጣም ስለሚለያይ እንዳንታለል አንዳንድ ጊዜ ስለ እግዚአብሔር ባህሪያት እግዚአብሔር የሚያረጋውን የማያረጋውን የሚወደውን የሚጠላውን ማወቅ በቃ የውቀት መጨረሻ ጥግ አድርጎ መመልከት በፍጹም አያስገድም ራሱን ማወቅ ያስፈልጋል እግዚአብሔር ድሜ ከሰጠን ስንኖር ምን ያስተማረን ሄደ ያለፍንበት ጎዳና ሁሉ ስለ እግዚአብሔር ምን አስተማረን ማንንም ከውስጣችን የማይነጥቀው የማይወስደው አይነት ውቀት ማለት ነው እሱ ሰው እንኳን መጥቶ አይ እግዚአብሔር ባከ ጸሎትን አይሰማም ቢላችሁ ተው ግፍ ይሆንብሃል ተው ብላችሁ ሁሉ ትመልሱታላችሁ ሲሰማችሁ ስላያችሁ ከብዙ ጉድ እግዚአብሔር ሲያተርፋችሁ ስላያችሁ ስላየሁኝ ኤክስፒሪየንስ የተደረገን ነገር ማንንም ሊነጥቃችሁ አይችልም ሄድ ኖሌጅ ግን ሌላ 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 መረጃ ደግሞ ያፈርሰውና እንደገና ሊጋባ ይችላል እንደዛ አይነቱ ዕውቀት ወይንም መረጃ ስለዚህ እንድታቁት ጸልያለሁ ማለት ኤክስፒሪየንስ እንድታደርጉት ነው መጸልይላችሁ ነው ያላችሁ ያለው እና ነህንን ስጸልይ የጥበብና የመገለጥን መንፈስ እንዲሰጣችሁ ነው ምለምነው ይሄ ለፍጥረታዊ ሰው አይሆንም ለመንፈሳዊ ሰው ነው የሚሆነው የመገለጥ መንፈስ የሚባል አለ በትሉት አሁን ፍጥረታዊን ሰው ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት ስለሆነ ምንም ሊረዳው አይችልም ስለዚህ ይሄ የሚጸለይላችሁ ጸሎች የሚጸለይላችሁ ሰዎች ማን ናቸው ካላችሁኝ ዳግም የተወለዱ አማኞች ናቸው የጌታ መንፈስ ወረድ ውስጣቸው ያለ ባለፈው ከማሙሻ ጋር ተመልክታችኋል ምዕራፍ 1 ቁጥር 14ን ስትመለከቱ በመንፈስ ቅዱስ ታተማችሁ የሚለውን እንደ ቀብድ እንደ መያዣ ተሰጥቶናል በቃ ሲልድ ነው ኦሬዲ ታትሞብናል የጌታ መሆናችን ታውቋል የሚል ሐሳብ አይታችሁ ነበር እሱ በህይወታቸው የተደረገላቸው መንፈስ ቅዱስ የተሰጣቸው ወይንም መንፈስ ቅዱስ ማደሪያ የሆኑ ናቸው ሞር ጌታን እንዲያቆት የሚጸልይላቸው እንጂ ለፍጥረታዊ ሰው ይሄ ምንም የማይገባና የማይሆን ነገር ነው ይሄ ጸሎት ማለት ነው ስለዚህ የበለጠ እንድታቆት ለምነዋለሁ አለ ይሄ ደግሞ መሰማቱንም ማቀው ይሄ ጸሎቴ በእግዚአብሔር ፊት መሰማቱንም ማቀው እናንተ ጋር እነዚህ ነገሮች ሲሆኑ ነው የሚለው ምን ሲሆኑ ይህም የልባችሁ አይኖች ሲበሩ የልብ አይን ማለት ፕሮፐር አንደርስታንዲንግ ነው ተባብለናል ባለፈው ልብ አይን አለው ያያል ፕሮፐርሊ ማየት ማለት ነው ነገሮችን እግዚአብሔር በሚያይበት አይን ማየት ማለት ነው ስለዚህ ትክክለኛ አንደርስታንዲንግ እንዲኖራችሁ ጸልይላችኋለሁ አሁን አንዳንድ ጊዜ ስለ ፍጥረት ስለ ሰው ስለ ነገሮች ለማወቅ የሚጠኑ ጥናቶች አሉ አሁን አንትሮፖሎጂ study about mankind ማለት ነው አይደል አንትሮፖሎጂ በአንትሮፖሎጂ ብቻ ወይንም በእንደዚህ አይነት መረዳት ብቻ ነገሮችን ፕሮፐርሊ አቃለሁ ማለት ለመንፈሳዊ ሰው ሞኝነት ነው we need theology theology it is a study about god anthropology ስለ ሰው ማጥናት ነው ትክክለኛ መረዳት አንድ ሰው አለው ማለት ነው theologically በአንትሮፖሎጂም በሁለቱም ጤነኛ መረዳት ሲኖር ነው እንጂ አንዱ ነው ቀጥ ብቻ ስላወቀ ወይ በተለይ አንትሮፖሎጂን ስላወቀ ብቻ ትክክለኛ መረዳት አለው ለማለት እኔ እቸገራለሁ እንደ አማኝ ማለት ነው እንደ መንፈሳዊ ሰው መንፈሳዊ ላልሆነ ሰው ምናልባት ይሄ ቀልድ ሊመስለው ይችላል እዚህ ተገናኘነው እኛ መንፈሳዊያን ሰዎች ነን ምናነበውም መንፈሳዊ መጽሐፍ ነው የእግዚአብሔር ቃል ነው መንፈስ ያለበት መጽሐፍ ነው ስለዚህ የልባችሁ አይኖች ሲበሩ ማለት ትክክለኛ መረዳት ሲኖራችሁ ስለማን ስለ እግዚአብሔር አጠቃላይ ፕላን እግዚአብሔር ምንድነው የሚሰራው ምንድነው የሚያቀደው ሁሉን ጠንቅቀን አናቀም ግን እሱ የገለጠልንን ያክል ደግሞ እንድንረዳ ያስጠጋን ሰዎች ስለሆንን ፈቃዱም ደስተኛም ስለሆነ ራሱን በመግለጥ እግዚአብሔር እሱን ነው እንግዲህ እየተናገረ ያለው ስለዚህ የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል የተጠራችሁበት ተስፋ አሻሚ አይደለም በጣም ክሊር የሆነ ተስፋ ነው የተሰጣችሁ እሱን ይናገራል ከዛ ይቀጥልና ደግሞ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ ይላል ይሄ ምንድነው ባለፈው ከማሙሻ ጋር አይታችሁታል ርስት ነው ለክ እግዚአብሔር እስራኤልን ህዝብ ከግብጽ ባርነት በጸናች ክንዱ አስወጣ በመንገድ ላይ እንዲጓዙ አደረገ ከዛ ርስታቸው ነው የሰጣቸው በእኛም እንደዚህ ነው የሚሆነው ከዓለም ስራት ከተተበተብንበት ከኃጢአት ቦንዴጅ ነጻ አወጣን ከዛስ ርስት ሊያካፍለን ነው ከቅዱሳን ሁሉ ጋር ማለት ነው ትንሽዎች አይደሉም የሚወርሱት ጌታ ኢየሱስ ክርስቶስ የተናገረው ቃል በጣም ያስደስተኛል ሊሄድ ነው አለ ዮሐንስ 14 ላይ ሊሄድ ነው አዎ ከመሄድ በፊት አንድ ጥያቄ ያለኝ አለ አንደኛው ደቀ መዝሙር በጣም ይገርም ነገር ጌታ ኢየሱስ ጥያቄ የሚጠይቅ ሰው አያናድደው ላይክ የሆነ አንተ ደግሞ ባለቀ ሰዓት ትጠይቃለህ እንዴ መጀመሪያ ጠይቅም ነበር እንዴ አሁን ሊሄድ ስለው እንዴ ምናምን ብሎ የሚያሳቅቅ ጌታ አይደለም ጠያቂነት መንፈሳዊነት ነው ለኔ አልገባኝም ማለት ምንም ችግር የለውም እንዲገባን የሚያረጋ አምላክ ስላለን አልገባውም ይሄ ሰው ሊሄድ ነው ስፍራ ላዘጋጅ ሊሄድ ነው ሲል ጥያቄ አለኝ ምንድነው ጥያቄ አለ ስለሚዘጋጀው ስፍራ ምናምን አይደለም ጥያቄው አባቴ አብ ምናምን ስትል ሰማው ልበል አዎ ሰምተኛል እሱን አሳየንና ኤግዛክትሊ እንደዚህ አልተጻፈም እኔ ነኝ እንትን ያደረኩ በኋላ ደግሞ ግር እንዳይላችሁ ሄዳችሁ ስትል ሰማው እንደዚህ አባቴ አብ ስትል ሰማው አዎ ሰምተኛል ልክነ እሱን አሳየኛል እሱን አሳይ እስከዛሬ ካንተ ጋር ስኖር አታቀኝም ኖ አንተን አይደለም ያልኩህ አባቴን አሳየኝ አስጨርሰኝ እንጂ አንተ እኮ ችግሩ አታስጨርስም አስጨርሰኝ ልጨርስልህ እሺ ጨርስ እኔን ያየ አብን አይቷል አለ አዎ እኔን ያየ አብን አይቷል ምንድነው መለሰለት ለላመጣው ጥያቄ እንግዲህ በዛ ክፍል ላይ ተናገረውና ጥያቄው የጠየቀው ምንም እንኳን አይገናኙም እንደውም ያለው ቃል ነበር ምናልባት ጥያቄ ሊያስነሳ የሚገባው ለሄድ ነው ስፍራ ላዘጋጅላችሁ ሄድ ነው ብሎ በአባቴ ዘንድ ብዙ መኖሪያ አለ የሚለው ቃል በጣም ልቤን ያግለዋል ያስደስተኛል ብዙ መኖሪያ አላል አሁን አንዳንዴኛም ይመስለን በጣም ጥቂት ሰው ብቻ እግዚአብሔር በማዳን ደስ የሚለው ሊመስለን ይችላል አረ የእግዚአብሔር ደስታ እንደውም ጌታ ይመጣል ሲባል የታለ የመጣው ብለው ለሚያሾፉባችሁ የምትመልሱላቸው መልስ አለ ጴጥሮስ እሱ ይመጣል ምን ጥያቄ አለው ያልመጣው ግን ለምንድን ነው ማንንም እንዳይጠፋ ወዶ ስለናንተ ይታገሳል ብላችሁ መልሱላቸው ነው ብዙ ሰው እንዲድን የእግዚአብሔር ፈቃድ ነው ክብር ለእግዚአብሔር ይሁን ብዙ ሰው እንዲድን ስለዚህ በዚያ ብዙ ስፍራ ስላለ ከቅዱሳን ሁሉ ጋር የምንኖርሰው የርስት ባለጠግነት እንዳለ ብርት እንዲልላችሁ እኔ ጸልይላችኋለሁ አለ ጸሎት አይን ያበራል ማለት ነው? እንክት አርጎ ጸሎት እዲ ጸሎት በጣም አይን ያበራል። ለራሳችን ስንጸልይ አይናችን ይበራል፣ ለሰዎች ስንጸልይ ሰዎች አይን ይበራል። በጣም በጣም ያልተጠቀምንበት እግዚአብሔር የሰጠን ትልቅ እድል ጸሎት የሚባለው ነገር ነው። እኛ ደግሞ ድንግርግር የሚለን እኮ አይደለንም እንዴት እንደሚጸልይ ማለት። ቀጥታ አክሰስ ያለን ሰዎች ነን አይደለም? ቀጥታ በጌታ በኢየሱስ ክርስቶስ ያመነ በእግዚአብሔር ፊት መቅረብ እንደሚችል እናውቃለን፣ ልምዱም አለን፣ እንጸልያለን በእግዚአብሔር ፊት። ግን ሞር እኔ ጸልይላችኋለሁ የበለጠ እሱን እንድታውቁት ብሎ ይህን ይነግራቸዋል። እየጸለየ መሆኑን በሆዱ ይዞ መቀመጥ አይችልም? ይሄ ሰው ይችላል። ምን አጻፈው? ምክንያት አለው። እንዲበረታቱ ነው። እግዚአብሔር ጸሎትን የሚሰማ አምላክ እንደሆነ እነሱም ይፍል ለራሳቸውም ለሌሎችም እንዲጸልዩ ለማበረታታት ነው ይህንን የሚነግራቸው። ምናልባት ግን እንደ አንዳንድ ጊዜ ለሰዎች ስትጸልዩላቸው እና ስትነግሯቸው ሊያስደነግጧችሁ ይችላሉ። እኔ ገጥሞኝ ስለሚያውቅ ነው። እግዚአብሔር በጣም ወደ ልቤ አምጥቷቸው ቅዱሳንን ስጸልይላቸው ቆይቼ በሆነ አጋጣሚ ስነግራቸው ማን ጸልይልኝ አለህ ያለኝ ሰው አለ። በቃ ይሄን አያድርስ ብዬ ነው ማልፈው ነ እንጂ ሌላ ምንም አልላችሁም። በቃ ይሄ አያድርስባችሁ እንዴት እንደሚያሸማቀቅና እንዴት እንደሚያስደነግጥ። ደግነቱ ግን እኔ አላቆምኩም፣ ቀጠልኩ። ጭራሽ ባሰብኝ። ክብር ለጌታ ይሁን። ምክንያቱም እኔ እነሱን አስፈቅጄ አይደለም ምጸልይላቸው። እኔ እኮ ምጸልየው ርዕስ አጥቼ አይደለም። አለኝ እኮ ስለ ራሴ ልጸልይ ብል እኮ ብዙ ርዕሶች አሉኝ። ግን የጌታ መንፈስ ቅዱሳንን ወደ ውስጣችን አምጥቶ በማይነገር መቃተት ስለ ቅዱሳን በእኛ ውስጥ ሆኖ ይማልዳል አይደለም ይለው። ስለ መንፈስ ቅዱስ ራሱ ሲናገር ራሱ ጳውሎስ እንደው ያንን በማመንና ያንን በመታዘዝ ኤክስፒሪየንስ ያደረግኩት ነገር ነው። እና ምናልባት እንደዚህ የገጠማችሁ ካላችሁ ደንግጣችሁ እንዳታቆሙ፣ ቀጥሉ፣ ጸልዩላቸው። እግዚአብሔር የሚሰራውን ታያላችሁ። ክብር ለእግዚአብሔር ይሁን። ከዛ የመጥራቱ ተስፋ ምን እንዲሆን ይልና በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ ይልና ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው የምጸልየው አለ። ለምናምንም የምትለውን ቃል ያዙልኝ። ለሚያምን ነው ይሄ ሁሉ የሚሆነው። የሚገርማችሁ ለሚያምን ነው የሚሆነው ይሄ። ለእኛ ለምናምን ይላል ጳውሎስ፣ ለምናምን የእግዚአብሔር ኃይል ምን ያህል ታላቅ እንደሆነ ማወቅ በጣም ወሳኝ ነው ነው የሚለው። ስለ ኃይል ነው ዛሬ የምንመለከተው፣ ምክንያቱም ክፍሉን በጣም የሚገዛው ይሄኛው ሀሳብ ስለሆነ ማለት ነው። ዛሬ የምንመለከተው ስለ ኃይል ነው የሚናገረው እንዳለ። የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው መጸልይላችሁ። ኃይል ይታወቃል እንዴ? ኃይል እንዴት ይታወቃል? ኃይል በመሰረቱ የሚታወቀው ኤክስፒሪየንስ በመደረግ ነው። ይሄኛው በህይወቱ ኃይልን የተለማመደ ሰው ነው በደንብ ነገሩን ሊረዳውና ለሰውም ኤክስፕሌን ማድረግ የሚችለው እንጂ ይሄ ቲዮሪ አይደለም። አሁን እዚህ ጋር ጳውሎስ እየጸለየላቸው ያለው ወይም እየተናገረ ያለው ዝም ብሎ ኃይልን በጭንቅላት ስለማወቅ ሳይሆን ይሄ ኃይል ምን እንደሚመስል በጌታ በኢየሱስ ክርስቶስ ትንሣኤም ላይ እንደገና በቤተ ክርስቲያንም በኩል ይሄ ኃይል እንዴት እንደሚሰራ እንድታውቁ ነው መጸልይላችሁ ይላል። ይኸውላችሁ ኃይል ለምንድን ነው የሚያስፈልገው ካላችሁኝ፣ ሁል ቀን ከኃይል ጋር ስለምንጋጠም በየቀኑ ከዚህ ዓለም ኃይል ጋር ነው የምንጋጠመው። እዛ ካለው ኃይል የሚበልጥ ኃይል ከሌለ እኛ ጋር በጣም አስቸጋሪ ነው የሚሆነው ህይወት። አሁን የመንፈስ ቅዱስን ኃይል ተቀበሉ፣ ያን ሳትቀበሉ እንዳትሞክሩት ይሄን አገልግሎት ነው አይደል? ሐዋርያ ሥራ ምዕራፍ 1 የሚናገረው። ምን ችግር ነበረው መንፈስ ቅዱስ በእነሱ ላይ ሳይወርድ አገልግሎቱን ቢጀምሩት? አይሆንም ነበር፣ በፍጹም አይሆንም። ለምን? እነሱ ጋር ካለው ኃይል እዛ ያለው ኃይል ስለሚበልጥ ምንም ቸርችን ማስፋፋት አይችሉም እነዚህ ሰዎች። ያለ ኃይል እንዳትሞክሩት ነው ያላቸው። በቃ አይሆንም፣ በፍጹም የማይታሰብ ነው ይሄ። የምንጋጠመው ኃይል ሌላ ኃይል ስላለ እሱም ማሸነፍ የሚችል ኃይል እኛ ጋር ከሌለ ህይወት በጣም አስቸጋሪ ነው የሚሆነው። አልቃሻ ነው የሚያደርገን፣ በቃ ተሸናፊ ነው የሚያደርገን። በየህይወት መታጠፊያ አሉ አይደለ? ጃንክቸሮች በህይወታችን ህይወት ይሄድና እጥፍ ይላል፣ ይሄድና እጥፍ። በየመታጠፊያው አልቃሻ የሚያደርገን ኃይል ከሌለን። ይህን ኃይል እንድታቁ እኔ ጸልይላችኋለሁ። ገላግሌ ጸሎት ያልኩት አንዱም ለምን መሰላችሁ? ኃይል ፍለጋ በየጊዜው እስከሚንከራተቱ እስቲ ቆይ እንትና ጋር ልሂድ፣ እስቲ ቆይ ለእንትና ልንገረው፣ እስቲ ቆይ በእንትና በኩል ከሚሉ አንዴ የሚገላግላቸውን ጸሎት ነው የሚጸልይላቸው። የኃይሉ ታላቅነት ምን እንደሆነ እንድታውቁ በቃ እኔ ጸልይላችኋለሁ አለ። ይታወቃል ማለት ነው። የስ ይታወቃል። ይሄ ኃይል ተመልከቱ፣ ይሄ ኃይል ምን እንደሚመስል ሲናገር አንድ ምሳሌ ልንገራችሁ የሚል ነው የሚመስለኝ ጳውሎስ እዚህ ጋር። የእግዚአብሔርን የኃይሉን ታላቅነት ለማወቅ ምን ምን ማወቅ ያስፈልጋል? እንዴ the whole bible የእግዚአብሔርን ኃይል አይደል እንደሚናገረው? ገና ዘፍጥረት አንድ እኮ የእግዚአብሔር ኃይል ነው የሚናገረው። እንዴት ምንም የሌለውን ፈጠረ ይላል? ይሁን አለ ሆነ። ይሄ እኮ ኃይል ነው አይደል እንዴ? የሌለን ነገር መፍጠር ታዲያ ከየት ሊመጣ ይችላል ያለ ኃይል? መጽሐፍ ቅዱስ ውስጥ ሁሉ የታጨቀው ምንድነው? የእግዚአብሔር ኃይል ነው። ታዲያ የእግዚአብሔርን ኃይል ታውቁ ዘንድ ጸልያለሁ ሲል the whole የእግዚአብሔርን ኃይል ነው አይደለም? እንደ ምሳሌ ያስቀመጠው የሚቻለም አይደለም በመሰረቱ። አጠቃላይ የእግዚአብሔርን ኃይል ሙጥጥ ጠርጌ አቀዋለሁ የሚባል ነገር የለም። እንደዚህ የሚባል ነገር የለም። እንደኛ ራሱ ፕሮሰስ ነው ይሄ ኃይል ማወቅ የሚባለው ነገር ፕሮሰስ ነው። አንድ ለሊት ተነስተን ጠዋት ሆነን የምንነሳውም አይደለም። አንስተናል ባለፈው ምንን ሐሳብ ምንድነው ታዲያ የሚላቸው? የኃይሉን ታላቅነት ማወቅ የሚለውን ስጸልይላችሁ አንድ ምሳሌ ብቻ ላንሳላችሁ የእግዚአብሔርን ኃይል አለ። የእግዚአብሔር ኃይል የተገለጠበትን አንድ ቦታ ብቻ ላንሳላችሁ። ምንድነው እሱ? የኢየሱስ ትንሣኤ። አያችሁ? የኢየሱስ ትንሣኤ አንዱ የእግዚአብሔር ኃይል መገለጫ እንጂ የእግዚአብሔር ኃይል እዚህ ጋር ብቻ ነው የተገለጠው ማለቱ ግን አይደለም ጳውሎስ። አጠቃላይ በመጽሐፍ ቅዱስ ውስጥ የእግዚአብሔር ኃይል ሲገለጥ እናያለን። ሰዱቃውያን የሚባሉ የእምነት ግሩፖች ጌታ ኢየሱስን ሊጠይቁት መጡ። አክቹአሊ አጠያየቃቸው ልክ ከመለሰላቸው ገባኝ እኔ እኮ እንደዚህ አይመስለኝም ነበር ሊሉ ሳይሆን ሊፈትኑት ነው መጥተው የሚጠይቁት። ሊፈትኑት መጥተው ጠየቁት። ሊፈትኑት የጠየቁት ጥያቄ የትንሣኤ ጥያቄ ነው። በትምህርቱ የዘላለም በእኔ የሚያምን የዘላለም ሕይወት አለው ሲል ሰምተውታል። የሙታን ትንሣኤ ምናምን ብሎ ሲያስተምር ሰምተውታል። እነሱ ደግሞ የሙታን ትንሣኤን አያምኑ። ስለዚህ በዚህ ጉዳይ ላይ ጥያቄ አለን ብለው ይዘው መጡ። ማቴዎስ ወንጌል ምዕራፍ 22 ላይ ምድረው ጥያቄያቸው አላቸው። ፈጥረው ይሁን የእውነት ይሁን አላቅም፣ አንዲት ሴትዮ በእኛ ዘንድ ነበረች አሉ። እሺ፣ ባላገባች፣ እሺ፣ ልጅ ሳትወልድ ባሏ ሞተባት፣ እሺ። ያው የሙሴ ሕግ ታውቃለህ የሙሴ ሕግ? አዎ አውቃለሁኝ። ባሏ ከሞተ ወንድም ካለ ሟቹ ወንድምዮ ያገባት ይላል። ታውቃለህ? አዎ አውቃለሁ። አገባት፣ እሺ። እሱም ሳይወልድ ቀድሟት ሞተ፣ እሺ። ሶስተኛ አራተኛ እየተባለ ሰባት ወንድማማቾች አገቧት፣ እሺ። ሁሉም ቀድመዋት ሞቱ፣ እሺ። ያው እሷም ሞተች። ያው ብረት አይደለችም ሞተች፣ እሷም ሞተች። አዎ እሺ። ትንሣኤ አለ ካልክ አሉ። አሁን ጥያቄው ትንሣኤ አለ ካልክ እሺ፣ የትኛው ሚስት ልትሆን ነው? አቤት እኔ ብጠየቅ አሁን አይኔ ፍጥጥ ነው የሚለው። ላቀው አልችልም ማለት ይሄ ከስኮፔ በላይ ነው። በቃ ምንም አይገባኝም። ጌታ ኢየሱስ ስለሆነ መቼም መለሰላቸው። የትኛው ሚስት ልትሆን ነው? የሰባተኛው ልትሆን ነው? እንዳትክጂ እንዳትክጂ፣ መጨረሻ ከኔ ጋር ነበርሽ ሌላት ነው የመጀመሪያው ስሚ፣ የመጀመሪያው ነው የሚቆጠረው ብሎ የመጀመሪያው ሊወስዳት ነው፣ ለሰባት ሊያገባት ነው። በቃ ቁጭ አርጋት፣ የዚችን መልስ ቁጭ አርጋሉት። ቁጭ አርግ የለም ያው እኔ ነኝ ተዳረኩት። እና ጠየቁት። የመለሰላቸው መልስ በጣም አስደናቂ ነው። የእናንተ ችግር ምን እንደሆነ ታውቃላችሁ አላቸው። ምንድን ነው አሉት? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። መጽሐፍትን ስላወቁ አይደለ እንዴ የጠቀሱለት? ከዘዳግም መጽሐፍ ላይ እኮ ነው ሙሴ አንድ ወንድ አግብቶ ባይወልድ ወንድምዮ ያግባት የሚለው እኮ መጽሐፍማ ይጠቅሳሉ። መጽሐፍማ ያውቃሉ። እንዴት ነው መጽሐፍማ ያውቁት? መጽሐፍ ያውቃሉ አይባልም። የእነሱ እውቀት አይደለም። በቃ ሮንግሊ ነው መጽሐፉን ራሱ የሚተረጉሙትና የሚረዱት ማለት ነው። ፕላስ የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው ያላቸው። ምንድን የእግዚአብሔርን ኃይል የማያውቁት? ትንሣኤ የኃይል ጉዳይ ነው። የእነሱ ጥያቄ ደግሞ ይሄ ነው። እንዴት ትንሣኤ ይሆናል? እንዴት አሁን እኮ እነሱ መጨረሻው የሰባቱ ሚስት ሆና ማየት ወይም የአንዱ ሚስት ሆና ማየት እኮ አይደለም፣ ትንሣኤ ነው እነሱ ጥያቄያቸው። ስለማያምኑ በሙታን ትንሣኤ ትንሣኤ እንዴት አለ ትላለህ ነው። ጌታ ኢየሱስ ደግሞ የእግዚአብሔርን ኃይል ስለማታውቁ መጽሐፍትንም አታውቁም የእግዚአብሔርንም ኃይል አታውቁም አለና መለሰላቸው። መጽሐፍት አያውቁም? እጃቸው ላይ አለ፣ አምስቱን የሙሴ መጽሐፍ ያምናሉ። ሲመልስላቸው የመለሰው አመላለስ በጣም ነው የሚያስደንቀኝ። እግዚአብሔር ለሙሴ ሲገለጥ እንደዚህ ብሎ እንደተገለጠ ታውቃላችሁ አይደል? ለመጽሐፋችሁ ላይ አላችሁ፣ ዘጸአት ምዕራፍ 3 ላይ ማለት ነው። እኔ አብርሃም የይስሐቅ ያዕቆብ አምላክ ነኝ ብሎ ነው ለሙሴ የተገለጠለት አላችሁ። ሶ ዋት ታዲያ ለሙሴ እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ ነኝ ብሎ ለሙሴ ሲገለጥለት እዚህ ውስጥ ምን ትንሣኤ አለ ነው የእነሱ ጥያቄ። እዚህ ውስጥማ ትንሣኤ አለ። እንዴት? አብርሃም ኖሮ ሞተ አይደል? አዎ። ዘመዶቹ ምን እያሉ ነው የሞቱ? ወይኔ አብርሃም ተለየን እያሉ አይደል የሞተው? አዎ። ከዚህ ምድር ነው የተለየው እሱ በዚህ ምድር ላሉ አዎ ተለይቷቸዋል። ሙት ነው። ይስሐቅም ሲሞት እንደዛ ነው፣ ያዕቆብም ሲሞት እንደዛ ነው። በእግዚአብሔር ዘንድ ግን ምን እንደሚባል ታውቃላችሁ? የምድር ሚሽኑን ጨርሶ ወደ እኔ መጣ ነው እንጂ የሚባለው አብርሃም ይስሐቅም ያዕቆብም እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም።
ክብር ለእግዚአብሔር ይሁን። ኢየሱስ ከዚህ ምድር በሞት ተሰናብቷል? አዎ። ዘመዶቻቸው አልቀሰዋል? አዎ። ለዚህ ምድር ነው እንጂ ሙታን የተባሉት፣ ለሰማዩ ዓለም በእግዚአብሔር ዘንድ ግን ሕያዋን ናቸው። እነዚህ እግዚአብሔር እንደዚህ አይደለም ለሙሴ ሲገለጥለት ያለው ማለቱ ነው። ጌታ ኢየሱስ አብርሃም የሚባል ምን የመሰለ ልጅ ነበረ ይሞተብኝ እንጂ የሱ አምላክ ነኝ ወይም ነበርኩ ነው ማለት ያለበት። ያዕቆብ አምላክ ነበርኩ፣ የይስሐቅ አምላክ ነበርኩ፣ ከፈለግ አሁን ያንተም አምላክ እንደሆንልህ ከፈለግ የማናገርህን ስማኝ ነበር እንጂ ማለት ያለበት። ሙታንን እየጠራ እግዚአብሔር ነኝ እንዴት ይላል? የሕያዋን አምላክ ስለሆነ ነው። ስለዚህ ትንሣኤ አለ መጽሐፍ ቅዱስ ላይ ነው እያላቸው በእጃቸው ባለ መጽሐፍ። እኔ እንደውም ከእነሱ ከማይቀበሏቸው መጽሐፎች ቢመልስላቸው ኖሮ ክርክሩ ይቀጥል ነበር። ለምሳሌ አሁን ከነህምያ ላይ እኮ ሙታን ይነሳሉ ወይም እንደዚህ ይሆናሉ እኛ ነህምያ አንቀበልማ ይሉት ነበረ። ከዘጸአት ነው የመለሰላቸው፣ ከሚያምኑት ከአምስቱ የሙሴ መጽሐፍ ከዛው ላይ ነው የመለሰላቸው። መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ። በመጽሐፍት ውስጥ የእግዚአብሔር ኃይል አለ። መጽሐፍ ቅዱስ ይሄ እጃችን ላይ ያለው መጽሐፍ ቅዱስ እንዲህ ስታነቡት ስታጠኑት በኃይል የታጨቀ መጽሐፍ እንደሆነ ምን ያህል ታስተውላላችሁ? የፈለገውን ሊያረጋችሁ እንደሚችል ታውቃላችሁ? የመጽሐፍ የፈለገውን እኔ ሴንስ ሊለውጥ የሚችል ኃይል ያለው መጽሐፍ ጋር ነው በየቀኑ ጊዜ የምናሳልፈው። ክብር ለእግዚአብሔር ይሁን። ሊለውጠን ይችላል። በቃ በደንብ ካጠና ነው፣ በደንብ ካየ ነው፣ በደንብ ጊዜ ከወሰድን ካሰብን ካሰላሰልን በደንብ አድርጎ ይለውጣል። ይሄ መጽሐፍ በኃይል የታጨቀ መጽሐፍ ስለሆነ የእግዚአብሔር ኃይል ያለበት መጽሐፍ ስለሆነ እንደ ሌላ መጽሐፍ አይደለም ይሄ መጽሐፍ። እሱን ኃይል እንድታውቁ ጸልይላችኋለሁ ይልና ከኃይሉ ውስጥ የእግዚአብሔር ኃይል ከተገለጠባቸው ውስጥ አንዱን ላንሳ ይላል። ምን? ቁጥር 19 ክርስቶስንም ከሙታን ሲያስነሳው ይላል። አንዱ የእግዚአብሔር ኃይል የተገለጠው እዛ ጋ ነው። እንግዲህ ጌታ ኢየሱስ ክርስቶስ ሞቶ አለመቅረቱ ነው፣ መነሳቱ ነው። ስለዚህ እግዚአብሔር ክርስቶስን ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው ያለ ይቀጥላል። እንግዲህ ምንድን ነው የኢየሱስ ክርስቶስ መነሳት? እዚህ ጋር በተዘረዘሩት አራት ኃይላት የመጀመሪያው አለቅነት፣ ስልጣን፣ ኃይልና ጌትነት የሚባሉ አሉ። የሰው ስም አይደለም ይሄ። በሰማያዊ ስፍራ ይሄ ስም የተሰጣቸው ኃይላት አሉ። በተለይ ዲመንስ ክፉ መናፍስቶች እነሱ አሉ። እግዚአብሔር ኢየሱስን ከሙታን አስነሳው። ይኸው መነሳቱ አንድ ነገር ነው። ያስነሳውን ክርስቶስን ቁጭ ነው ያደረገው በምድር ላይ ምንድን ነው ያደረገው ነው። እሱ በጣም ወሳኝ ነገር ነው። አሁን አንዳንዴ የኢየሱስ መነሳት ብቻ ይመስለዋል አንዳንድ ሰው የወንጌል እንትን አይደለም። ተነስቶ የት ነው የሄደው ነው። ተነስቶ የት ነው ያለው ነው። በማን በማን ላይ ስልጣን አለው ነው። ክርስቶስ ሲነሳ በማን በማን ላይ ስልጣን አለው ይላል። ካለቅነት፣ ከስልጣን፣ ከኃይልም ከጌትነትም ሁሉ በላይና። እቺ ሁሉ በላይና የምትለው ወደ አራት ጊዜ አለች። ሁሉ በላይና ከዛ ደም ይወርድና ደግሞ ከሚጠራው ስም ሁሉ በላይ ደግሞ ወደ ታች ሄዳችሁ ሁሉንም ከእግሩ በታች እኔ ከእግሩ በታችንም ሁሉ በላይ ብዬ ነው የምተረጉመው። ያው ነዋ። በሌላ በኩል እኮ ማለት እኮ ነው። ከእግሩ በታች ራሱ ከሁሉ በላይ ማለት ነው። ደግሞ ይቀጥልና ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። አራት ጊዜ አለ ይሄ ቃል። ለምንድን ነው ይህንን የሚነግራቸው? ያመናችሁት ጌታ ይሄ የተደሰትኩባችሁ አሁንም በጌታ በመሆናችሁ ያን በመስማቴ ደስ ብሎኛል የሚለው ነገር እኮ በጌታ መሆን ማለት ወይም የኃይሉን ታላቅነት ማወቅ ይሄ ያመናችሁት ጌታ በማን በማን ላይ ስልጣን እንዳለው እንድታውቁ ነው ምጸልይላችሁ። በዚህ ሁሉ ላይ ስልጣን አለው? አዎ። በተለይ የኤፌሶንን ኮንቴክስት ማሰብ እዚህ ጋር ያስገድደናል። ለምን? ኤፌሶን ከተማ ጳውሎስ ሲያገለግል የአርቴምስ ቤተ መቅደስ ነበረ ኤፌሶን። ኃይለኛ የጣዖት አምልኮ የነበረባት ከተማ ናት ያቺ ከተማ። ሲያገለግል አንድ ጊዜ ምን ሆነ? አስማተኞች የአስማት መጽሐፍ አላቸው፣ ይሄ የድግምት መጽሐፍ። እንግዲህ ከተማውን ተብትበውታል ማለት ነው። እኔ መጽሐፍ ቅዱስ ላይ በጣም ከሚገርመኝ ነገር አንዳንድ ከተሞች በጠንቋይ ነው የሚተዳደሩት፣ በሟርተኛ ነው የሚተዳደሩት። ሐዋርያ ስራ ነው እኮ ይህን ሁሉ ጉድ የሚናገር። እኔ ኬታ መጠዋል ነው። አሁን ለምሳሌ ሲሞን የሚባለው ጠንቋይ እዛ ሰማሪያ ፊልጶስ ወደ ሰማሪያ እስጢፋኖስ ጓደኛው ሲሞት ተበትነው አልነበረም? እዛ ገብቶ እያገለገለ እያለ ሲሞን የሚባል አንድ ጠንቋይ አለ እዛ ከተማ ይላቸዋል የሐዋርያ ስራ ጸሐፊ። ልክ የእግዚአብሔር መንግስት ስትስፋፋ የመናፍስቱ ዓለም የክፋት አሰራርም ደግሞ ልክ እንደዛው ፓራላል እንደነበረ ያሳያቸዋል።
ፊልጶስ እግዚአብሔር አብሮት አለ፣ በእጁ ታምር ይደረጋል፣ ብዙ ሰዎች ወንጌል እየሰሙ ነው፣ ብዙ ሰዎች እየዳኑ ነው፣ በጣም ደስ ይላል ይላችሁና ጠንቋዩም ይላችኋል፣ እኔ ራሱ የሐዋርያ ሥራ ጸሐፊ እንዴት ነው ደህና ያስደስታችሁና የሟርት መንፈስ ያለባት ሴትዮ ግን ይላችኋል። ያ አገረ ገዥውን የሚያጣምመው ጠንቋይ ኤልማስ የሚባለው ጠንቋይ ይላችኋል። ምን ማለት ነው? የእግዚአብሔር መንግስት በኃይል ናት። አለዚያ አይሆንም፣ አይሆንም። በቃ በኃይል መብለጥ አለበት። በቤተ ክርስቲያን በኩል የሚሰራው ኃይል በዓለም ካለው ኃይል ካልበለጠ በፍጹም የእግዚአብሔር መንግስት ማስፋፋት አይቻልም። ስለዚህ አማኝ ይሄን ማወቁ በጣም ወሳኝ ነው ማለት ነው። ነበረ ይላል፣ ጠንቋይ ነበረ ይላል። ያን ጠንቋይ እየገረሰሱ ነው ያገለገሉት። ፊልጵስዩስ ከተማ ገቡ። ወንዝ ዳር ነበር ፕሮግራም የሚደረገው። ሊዲያ የምትባል አንድ ነጋዴ ሴት ነበረች፣ መጣች። ጳውሎስ ለሚሰብከው ስብከት ልቧን ከፈተላት፣ ጌታ ሰማች፣ ደስ አላት። በእናታቸው የፕሮግራም ወንዝ ዳር ከሚሆን እኛ ቤት ይሁን አለች። እነሱ ቤት ሆነ ምናምን ይልና የሟርት መንፈስ ያለባት ሴትዮ ግን ይላል፣ እኔማ ሱስ ይዞኛል ከሐዋርያ ሥራ መጽሐፍ ጋር። ጠንቋይ የለም እንዴ ነው ምለው ሳነብ ራሱ እያነበብኩ ጠንቋይ የት ሄደ ነው ምለው። በቃ ፓወር ዲሞንስትሬሽን በጣም በጣም ወሳኝ ነገር ነው፣ በጣም ያስፈልጋል። አለዚያ አይሆንም። የኃይል ናት የእግዚአብሔር መንግስት፣ የኃይል መንግስት ናት። ስለዚህ ይህም ማወቅ አለባችሁ ይላል። ወደ ኤፌሶን ልውሰዳችሁ፣ ሐዋርያ ሥራ ምዕራፍ 19 እና 20 ላይ። እዛ 19 ላይ አስማት እና ድግምት ተብትቦት ነበር ከተማውን እነ ጳውሎስ እስኪገቡ ድረስ። ልክ እነ ጳውሎስ ገብተው ይህንን እውነተኛ ወንጌል መስበክ ሲጀምሩ፣ ሰዎች ንስሐ ሲገቡ፣ ወደ እግዚአብሔር መንግስት መቀላቀል ሲጀምሩ፣ በመንፈሳዊ ህይወታቸው ማደግ ሲጀምሩ ጀመራ የፓወር ዲሞንስትሬሽን። አስማተኞች መጡ ይላል፣ የአስማት መጽሐፋቸውን ይዘው። ይኸው ለሁሉም ጊዜ አለው፣ ለአስማትም ጊዜ አለው። እግዚአብሔር በቃ ሊልም ጊዜ አለው። በቃ በቃ የሚልበት ጊዜ አለ። በአስማት የሆነ አመት ድረስ ሊካሄድ ይችላል የሆነ ከተማ። እግዚአብሔር በቃ ሲል ግን በቃ ነው። አንዳንድ ፋሚሊ ውስጥ ድግምት፣ ዛር ምናምን የሚባል ነገር ከሆነ ትውልድ እስከ ሆነ ትውልድ ይሰራና እግዚአብሔር በቃ ሲል በቃ ከዛ ማለፍ አይችልም። ክብር ለእግዚአብሔር ይሁን። በአንዳንዶቻችን ህይወት እንደዚህ ነው የሆነው። ወደ ላይ ዘሮቻችንን ብንቆጥር በብዙ ትብታብ በብዙ ስርዓት ውስጥ የነበሩ ናቸው። በቃ ሲል እግዚአብሔር እኛ ላይ በቃ በቃ ከእኛ በኋላ ያለው ትውልድ ላይ በቅቷል። ክብር ለእግዚአብሔር ይሁን። አይችልም በቃ አስማተኛ። አሁን ኤፌሶን ከተማ ይታወቅ ነበር። ይሄ ባየር ላይ አሁን አለቅነት ጌትነት ምናምን የሚላቸው እኮ ያውቋቸዋል እኮ እነሱ። ዋና የሚባሉት እነዚህ ነበሩ፣ ወንጌል እስኪገባ ድረስ ማለት ነው። እዛ ከተማ በቃ በእንትን ላይ የሚሰራው የእንትኑ ሰፈር ጠንቋይ፣ የእንትኑ ሰፈር መንፈስ፣ የሟርቱ እንትን ምናምን በቃ ስም ተሰጥቶት ሸፍኖታል ማለት ነው። እንግዲህ ሰማዩን አሁን እጸልይላችኋለሁ ሲላቸው ምን እንዲያውቁ ነው የሚጸልይላቸው? ይሄ የተነሳው ኢየሱስ ያመናችሁት ኢየሱስ እነሱን ሁሉ ገርስሶ ላይ እንደወጣ ታውቃላችሁ። እነሱ አይደሉም ላይ ያሉት፣ ኢየሱስ ነው ላይ ያለው። ይሄን እንድታውቁ ነው እጸልይላችኋለሁ ይላቸው። ብዙ ሰው በመናፍስት አሰራር በጣም ይፈራል። ይኸው የመናፍስት አሰራርን ለማሸነፍ የጌታ ኢየሱስ ክርስቶስን ኃይል ማወቅ ነው መድኃኒቱ። የት ነው የሄደው? ተነስቶ እሱ ኢየሱስ ተነሳ። እሺ ያው ትንሣኤ ላይ ብዙ ክደት እንዳለ ታውቃላችሁ። ብዙ ክደት ማቴዎስ ወንጌል መጨረሻ አካባቢ ሄዳችሁ ብትመለከቱ ሲነሳ ወታደሮቹ አይናቸው አይቷል። ሲነሳ ብለው ደንግጠው እንደተናገረው ተነሳ ብለው ወደ አለቆቻቸው ሄዱ። በሌሊት ሲሄዱ ምንድነው አሏቸው። እንደተናገረው ተነሳ ዝም በል፣ ይሄ አይወራም፣ ዝም በል እንዴ። ተነስቷል እኮ አንተ አሰማኝም እንዴ? ዝም በል ግን አልተነሳም እንዴ ይባባላሉ ከጓደኛው ጋር። እኮ እኔ አይቻለሁ ተነስቶ። አንተ ዝም በል፣ የሚወራና የማይወራ አታውቅም እንዴ? ዝም በል ከመጀመሪያው ጥፋት ሁለተኛው እንዳይብስ ዝም በል እሺ፣ አለቆቻችን ስለሆኑ መቼስ ምን እናደርጋለን፣ ዝም እንበላሉ እና ዝም አሉ። ይኸውላችሁ አሁን መላ መፈለግ አለብን አሏቸው። ምንድን ነው መላው? እኛ ተኝተን እያለን አረ አልተኛንም። ዝም በል ለምንድን ነው የማሰማው? ዝም በል እኛ ተኝተን እያለን ደቀ መዛሙርቱ ሌሊት መጥተው ሰረቁት። አረ አልተሰረቀም። አንተ ዝም በል አለቆቻችሁ እንቅልፍ እንድትተኙ ነው እንደዛ ያስቀመጥናችሁ እንድጠብቁ አይደለም ወይ ካሏችሁ እኛ መልስ እንሰጥላችኋለን፣ ለዚህ ደግሞ ገንዘብ እንሰጣችኋለን ሲባል፣ ታዲያ ከመጀመሪያ ከገንዘቡ አጀምረው ነበር እንደ መጀመሪያ እኛ እኮ አናወራም ነበር እኮ። መማለጃ አይንን ያሳውራል ማለት የተፈጸመው በግልጽ እዛ ጋር ነው። ጉቦ በጣም መጥፎ ነገር ነው። ጉቦ በጣም ፍትህ ያጣምማል። በቃ እና ይህንን እንንዛው ከተማ ውስጥ አዎ፣ በቃ ስራችሁ ከዚህ በኋላ ይሄ ነው። ይሄንን ንዙት ከተማ ውስጥ ተባሉ። ደቀ መዛሙርቱ ለሊሰረቁት የሚለው ወሬ ነው ከተማውን የሞላው ተነስተዋል ከሚለው ይልቅ። ስለዚህ የኢየሱስ ትንሳኤ ላይ ብዙ የተሰሩ ታክቲኮች አሉ። እሱ ግን ተነስተዋል። ደሞ ያው ምስክሮች አሉ። ለመነሳቱ ያው ምስክሮች አሉ። አይተውታል። በደንብ አይተውታል። በደንብ እነ ቶማስ እነ ጴጥሮስ እነ ማርያም የኤማሁስ መንገደኞች ሁሉም አይተውታል የተነሳውን ጌታ። ከተነሳ በኋላ የት ሄደ ሲባል ጳውሎስ ምን ይላል? ጌትነት የሚባሉትን ኃይላት የሚባሉትን ስልጣናት የሚባሉትን አለቆች የሚባሉትን ሁሉ ከግሩ በታች። ክብር ለእግዚአብሔር ይሁን። ይሄን ስታቁ ገላግሌ ጸሎት ማለት ይሄ ነው የሚላቸው። በቃ ይሄን ስታቁ ብዙ ነገሮች ይቀሉላችኋል። ማለት አንድ ነገር አይነካችሁም አይደለም። ልብ አድርጉ። እንዲህ አይነት ፕሮሚስ የለውም ወንጌል። የተለያየ ነገር ሊመጣ ይችላል፣ ግን ገድገድ ብላችሁ ቀጥ ነው የምትሉት። የሆነ ነገር ይመጣል፣ ትንሽ ሼክ ያረጋችኋል፣ ተመለሳችሁ ግን እዛው ጋር ናችሁ። እኔ በክርስትና ህይወት በጣም ያስቀና ምን አይነት ሰው ነው ካላችሁ፣ አንድ ነገር ጫፉን የማይነካው ሳይሆን ማአት ነገር እያለፈበት እንዲች ብሎ ቀጥ የሚል ሰው። ክብር ለጌታ ይሁን። ወደቀሽ በንዲ ብላ ቀጥ ይሄ መጨረሻዋ ነው ሲባል ጭራሽ እንደምን አምሮባት ጭራሽ ቀጥ። እንዲህ አይነት ሰው በጣም በጣም ያስደስተኛል በእውነት። እግዚአብሔር አብሮት ካልሆነ በስተቀር ሊሆን አይችልም። ይሄ ጳውሎስ እንዲህ አይነት መረዳት ያገኘው የኃይሉን ታላቅነት የሚረዳበት ልክ ነው አቅም የሰጠው። እሱን እንድታቁ ጸልይላቸው። ከነዚህ ሁሉ በላይ ነው አለ። ደግሞ የእሱ የበላይነት በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ይላል ጳውሎስ። የሚመጣ ዓለም እንዳለ ያምናል። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ከሙታን መነሳትና በእነዚህ ሁሉ ኃይላት ላይ የበላይ የሆነው አሁን ባለው ዓለም ላይ ብቻ አይደለም። የሚመጣ ዓለም አለ። በሚመጣው ዓለም በዛ ዓለም ላይም እሱ ነው የበላይ ይላል። ለዚህ እኮ ነው ከሙታን በኩር ሆኖ ተነሳ ይላል በአንደኛ ቆሮንቶስ 15 መልእክቱ ላይ። ይሄው ጸሐፊ ጳውሎስ ከሙታን በኩር ሆኖ ተነሳ። ይሄ የተነሳው ደግሞ ሁሉን ላስገዛለት መልሶ ምን ያደርገዋል? ይሰጠዋል ነው የሚለው። የሚመጣ ዓለም ስላለ ማለት ነው። ይሄ ከሙታን በኩር ሆኖ ተነሳ የሚለው ቃል እንዴት እንዳስደሰተኝ አረሰውም። አንድ ጊዜ ሁለቱን ልጆችን ከትምህርት ቤት ይዤ ወደ ቤት እየሄድኩ እያለሁ አንድ ጓደኛዬ ከውጭ ሀገር ደወለ እና ስፒከር ላይ አድርጌ አወራዋለሁ፣ እነሱም ይሰሙታል። ከዛ ደህና ነህ እንዴት ነህ ታዲያ እየተባባልን፣ ትልቀኛው በቅጽል ስም ነው የምናወራው እኔና ጓደኛዬ፣ እሱም እኔን አንድ ስም ነው፣ እኔም እሱም አንድ ስም ነው የምንጠቀመው እና ያንን ስም ተጠቀሚ ሳወራ ስለሚያውቁት ብሎ ያ ትልቁ ልጄ ገባና አወራው። ከዛ የትኛው እንደሆነ ስላለው የትኛው ነህ አለው። በኩሩ ነኝ አለ። ለአዲስ አበባ ልጅ አስቡት፣ በኩር የሚል ቃል እኔ ኬት እንዳመጣው አላቅም። እኔ ቤት ውስጥ አውርቼ አላቅም ከባለቤቴ ጋር በኩር ምና አረ ብለንም አናቅም። ከዛ ያው ቤት ስደርስ እናወራለን ብለን ስልኩን ዘጋንና ጠየቅኩት። አላስችል ብሎ እኔ በኩር ስል ሰምተህ ታውቃለህ እንደ ኬት አመጣኸው በኩር ነኝ ያልከው አልኩት። መጽሐፍ ቅዱስ ላይ አይቼ ነው አለ። ሊሆን ይችላል እንጂ ይሄ በዕለት ተዕለት ወሬያችን የምንጠቀመው ቃል አይደለም ብዬ፣ ለማንኛውም በኩር ምንድን ነው ስለው አንደኛ፣ ምክንያቱም ሁለተኛ እሱ ስላለ እኔ አንደኛ ነኝ፣ ለዛ ነው በኩር ያልሁት አለ። ከሙታን በኩር ሆኖ ተነሳ ሲል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ በኩር ካለ ተከታያል። ቅዱሳን ተከትለን እንነሳለን ለዘላለም ህይወት ማለት ነው። ክብር ለእግዚአብሔር ይሁን። ለእግዚአብሔር አንድያ ልጅ ነው ኢየሱስ አይደል? አዎ። ከሙታን በመነሳት ግን በኩር ሆኖ ነው የተነሳው። ለምን? የሚከተሉ ስላሉ ማለት ነው። ተከታይ ባይኖር ኖሮ አንድያ ሆኖ ነበር የሚነሳው ከሙታንም ማለት ነው። ክብር ለጌታ ይሁን። ስለዚህ እሱ ይሄ የተነሳው ኢየሱስ ሁሉ ከእግሩ በታች ስለተገዛለት በዚህኛው ዓለም ብቻ አይደለም ሁሉ የሚገዛለት፣ በሚመጣውም ዓለም ለእሱ ይገዙለታል ይላል። ይሄን ማወቅ በብዙ የህይወት ጎዳናችሁ ውስጥ ጽናትን ይሰጣችኋል። ልብ አድርጉ። አንድ ነገር ጫፋችሁን አይነካችሁም የሚል ፕሮሚስ አይደለም። አሁን ይሄ ጸሎት ራሱ እንድጸኑ ነው። የሚነካካችሁን የሚተነኳኩሳችሁ ነገር አይቀርም፣ ይመጣል። ሲመጣ ግን ኃይሌ እሱ እንደሆነ ስታውቁ ትጸናላችሁ። ይሄንንም ያሳልፈኛል፣ ቤተ ክርስቲያን ይሄንንም ታልፋለች፣ አገሬ ይሄንንም ታልፋለች እንድንል አቅም ይሰጠናል እንጂ አንድ ነገር ጫፋችሁን አይነካችሁ የሚል ፕሮሚስ የጌታ ኢየሱስ ክርስቶስ ትምህርት እንደዚህ አይነት አይደለም። ግን ከነዚህ ሁሉ በላይ አድርጎታል። በሰማያዊ ስፍራም በቀኙ ሲያስቀምጠው፣ ቀኝ የኃይል ምልክት ነው። በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል። እውነት ነው። አንዱ የእግዚአብሔር ብርታት ጉልበቱ የታየው እዚህ ጋር ነው። ትንሣኤውና የተነሳው ጌታ በአባቱ ቀኝ ሲቀመጥ፣ ሁሉ ከእግሩ በታች ሲገዛለት፣ አንድ የእግዚአብሔር የጉልበቱ ብርታት የታየበት መንገድ ይሄ ነው።
እንጂ የእግዚአብሔር ኃይል እዚህ ጋር ብቻ ነው የተገለጠው ማለት አይደለም። የእግዚአብሔር ኃይል the whole bible የእግዚአብሔር ኃይል የተገለጠበት መጽሐፍ ነው። እና ነህንን መጽሐፍ ላጣና ስቀመጥ ኃይል ከተሞላ መጽሐፍ ጋር ጊዜ ልወስድ እንደሆነ ያሰብኩ እየፈራሁት ሁሉ ነው መቀመጠው። ምንም ሊያረጋኝ እንደሚችል በማሰብ የፈለገውን ሊያረጋኝ ይችላል። ዝናብና በረዶ ከሰማይ መጥቶ መሬትን ካገኛት አላበቅልም ማለት አትችልም፣ ተነካክተዋል። አልረካም ማለት አትችልም፣ ውሃ ነው የመጣባት። አረሰረስም ማለት አትችልም፣ ፍሬ አላፈራም ማለት አትችልም። ንክኪ እስከተከሄደ ድረስ ልክ እንደዚሁ ካፌ የሚወጣ ቃሌ የምሻውን ይፈጽማል የላኩትንም ያደርጋል እንጂ በከንቱ ወደኔ ምን ያረጋም አይመለስም። ዝናብ የጠጣች መሬት እንዴት ነው አለመርካት ማለት? እንዴት ነው አለመረሰረስ ማለት? አትችልም፣ በቃ አይሆንም። አላበቅልም ማለት አትችልም፣ ግዴታዋ ነው ማብቀል። የእግዚአብሔር ቃልና የአማኙ ልብ ቅድም ሮቢ እንደነገረን የእግዚአብሔር ቃልና የአማኙ ልብ ከተነካካ አለመለወጥ የማይታሰብ ነገር ነው። መለወጥ ነው ግድም የሆነው ማለት ነው። ግን መነካካት ግን ግድ ነው። አሁን የኃይሉን ታላቅነት እንድታቁ ጸልይላችኋለሁ ሲል አንድም እኮ የሚያቁት የእግዚአብሔርን ቃል ሲያጠኑ ነው። ይሄ መልእክት ራሱ ሲደርሳቸው በስርዓቱ ቁጭ ብለው ሲመለከቱት ማለት ነው። የብሉይ ኪዳን መጽሐፍትን ሲመለከቱ ነው የእግዚአብሔርን ኃይል የሚመለከቱት። አለበለዚያ መጽሐፉን እዛ ያሽቀነጠረ የኃይል እውቀት ብዙ አያስኬድም። ኃይሉ እዚህ ውስጥ ነው የታጨቀው። መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ። ስለዚህ መጽሐፉን ማየት የማይፈልግ በኃይል ግን መሞላት የሚፈልግ ትውልድ የትም አይደርስ፣ አይሆንም። በቃ መነካካት የሚባል ነገር አለ። አሁን አንዳንድ ደመና ጉደኛ ነው የሚዘንብ ይመስላል። ከከከከከከከከከከከከ ይህ ድምፅ ያሰማል። ምን ይላል? ወደዚህ ወደዛ፣ ወደ አዲሱ ገበያ ወደ ምን ይላል? ግን አይዘንብም። እና መሬት የዛሬውን ጠበቅኩት 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 አልዘነበም። ዞሮ ዞሮ ግን እንደ ዘነበ ቆጥሬ ያበቅላለሁ ማለት ትችላለች። ዊሽ ነው ይሄ። አይሆንም፣ አይሆንም። መለወጥ የእግዚአብሔርን ኃይል ኤክስፒሪየንስ ማድረግ ከዚህ መጽሐፍ ጋር ጊዜ መውሰድ ይጠይቃል። ምንድን ነው እያለን ምንድን ነው የሚለው እያለን ማለት ነው። ምንድን ነው ይሄ ምላ ምንድን ነው? አሁን ይሄ ዛሬ የምናጠናውን ክፍል ምንድን ነው? የልባችሁ አይኖች ሲበሩ ማለት እንደ ገባው ሰው እንትን አንበል። እኔ ኒቆዲሞስ ያስደስተኛል። የአይሁድ መምህር ነው፣ ትልቅ ሰውዬ ነው። መጣ ጌታ ኢየሱስ ጋር። ይታወቀሃል ግን አለው ኢየሱስ። ምኑ? እግዚአብሔር አብሮህ እንዳለ ይታወቀሃል። እግዚአብሔር አብሮት ያለ ካልሆነ በስተቀር አንተ የምታደርገው ማንም ሊያደርግ አይችልም ሲለው፣ ኧረ እባክህ ያስታውቃል። አንተ እንዴት ገባህ? ይሄ ሁሉ ሰው እኮ አላወቀም። አደንቀሃለሁ ብሎ ነው የጨበጠው። ተወሱን እኔ እግዚአብሔር ከኔ ጋር መሆኑን እንዳንተ አይነት ሰዎች ምናምን እየመጡ ሲነግሩኝ አይደለም አውቀው አውቃለሁ። ኦልሬዲ እግዚአብሔር ከኔ ጋር ከመጣህ አይቀር ግን ስለአንተ እናወራለሁ። ኖ እኔ እኮ ለአንተ ስለአንተ ልነግርህ። ተወው እሱን ተወው። እኔ ለምን ስለአንተ አልነግርህም? እሺ ንገረኝ። ዳግመኛ ካልተወለድክ በስተቀር እግዚአብሔር መንግስት ልታይ አትችልም አለው። ኦ ዳግመኛ መወለድ ገብቶኛል ብሎ ነው ሄደው። እንዴ ስንት ጉደኛ ሰው እኮ አለ። ስንት ጉደኛ ሰው ምንም አልገባውም ግን እንደገባው የሚያደርግ። አሁን ይሄ ትልቅ ሰውዬ ነው፣ የአይሁድ መምህር ነው። አስቡት እንግዲህ ይሉኝታው ምኑን ሁሉ ጥሎ እኮ ነው። ምንድን ነው የምትለው እኮ ነው ያለው። ዳግመኛ ካልተወለድክ እግዚአብሔር መንግስት ልታይ አትችልም። ሽማግሌ እኮ ነኝ አይ ነው እና እንደገና እናት የሆድ ውስጥ ገብቼ ምናምን አይደለም። እኔ ስለ እሱ አይደለም ማወራልህ። ያው እንደ ወሬው እንደቀጠለ ታውቃላችሁ። ምንም እንኳን ዮሐንስ 3 ላይ ኒቆዲሞስም እጁን አንስቶ ጌታዬና አምላኬ ብሎ ተቀበለው ባይልም ይሄ ሰውዬ ግን መንፈሳዊ ብርሃን እንደበራለት የሚያሳዩ ሌሎች ቴክስቶች አሉ። አንድ ቀን ኢየሱስ ሊይዙት ጓደኞቹ የኒቆዲሞስ ጓደኞች ሊይዙት ሲያሴሩ ምን አለ? ግን በሕጋችን አንድ ነገር ሳያጠፋ ሰውን እንደዚህ ማድረግ ይገባል? እንዴ ሄድክ እንዴ? የሱ ወገን ነህ እንዴ ተብሏል። እሺ ተነክቷል ማለት ነው። የሰውዬ የአርማትያሱ ዮሴፍ አስከሬኑን ሲጠይቅ ኢየሱስን አብሮ የጠየቀው ማን ነው? ኒቆዲሞስ ነው። እና አልተነካም የሰውዬ? ይኸውላችሁ የዛን ቀን አሁን እንደገባው አክት ቢያደርግ ኖሮ ይህንን ሁሉ እድል ነበር ሚስ የሚያደርገው። አንድ ጊዜ አንድ ጓደኛዬ ልክ እንደዚህ ቪዲዮ ይቀርጻል። ድሮ እኮ ነው፣ ድሮ ቆይቷል። ወደ 28 ዓመት ምናምን ይሆነዋል። ገና ቪዲዮ መጥቶ እንትን ብርቅ ነው ሰርግ ላይ ሲቀረጽ እና ይሄ የኔ ጓደኛ እንዴት እንደቻለ አላቅም ቪዲዮ ይቀርጻል። እና እየቀረጸ እያለ የሆነ ሰው ቤት ምሳ ሊበላ ሲል ሳህኑ ላይ ናፕኪን አለ እና ሳህኑ ላይ ናፕኪን አለ። ሳህኑ እንደዚህ ናፕኪኑም ይዞ እንጀራ አድርጎ ወጥ ላይ ያረግ ሲል አላስቻለኝም አለ። እየቀረስኩኝ መንገር አለብኝ ስለማያውቅ ነው ብዬ ቀረጻዬን አቁሜ ዋጋ ከፍዬ አለ ሄጄ ይቅርታ ብዬ እንደዚህ ዝንጥ ብሏል። ሰውየ ትልቅ ሰውየ ነው። ነካርጌ እቺ በኋላ በልተስታ በቃ የምትጠራረግባት እንደዚህ ነው የለመድኩት አለኛ። ስንት አይነት ጉደኛ አለ። እኔ ተከተለኝ ደነገጥኩ ማለት በቃ ለስንት አይነ ጉደኛ ሰው አለ
እንዴ እንዴ አላቅም ማንን ከተለ
በቃ አናቅም ማናቀው ብዙ ነገር አለ እንዴ
ይሄን ታውቁ ዘንድ ጸልይላችኋለሁ በቃ ታውቁ ዘንድ ጸልይላችኋለሁ ስለ ናፍቂኑ አይደለም ስለ ጌታ ኃይል ታውቁ ዘንድ ጸልይላችኋለሁ የመጨረሻው ቁጥር 22 እና 23 ላይ ሁሉንም ከግሩ በታች አስገዛለት ክብር ለእግዚአብሔር ይሁን ይሄን ስታቅ ማለት ይወላችሁ ጌታ ኢየሱስ ክርስቶስ ይሄ ሁሉ ስልጣን እንዳለው በዚህ ሁሉ ላይ የበላይ እንደሆነ ማወቅ So what now? ሁሉ ጊዜ ጥያቄው እኮ so what? እሺ ለከኔ ጋር ምን አገናኘው? ከቤተ ክርስቲያን ጋር ምን አገናኘው? ምንድነው ሲግኒፊካንሱ ነው? አሁን መጠየቅ ያለበት ጥያቄ። እሱ ታላቅ ነው? አዎ። በቃ ታላቅ ነው። እሺ ይሁን እኔ ማምናለሁ ታላቅ ነው። እግዚአብሔር ታላቅ ነው? አዎ ታላቅ ነው። እሱ ግን የኔን ዴይሊ ህይወት እንዴት ነው አፌክት የሚያደርገው ነው? ምጸልይላቸው ምን በህይወታቸው ምን እንዲሆን ነው? ምን እንዲረዱ ነው? እቺ ናት የፈለጋት ነገር። ሁሉን ከግሩ በታች አስገዛለት ይልና ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ቤተ ክርስቲያን ማለት ማን ናት እነዚህ ሰዎች ናቸው እኛ ነን ቅዱሳን ማለት ነው በጣም ይገናኛል ማለት ነው የሱን ታላቅነት ማወቅ የሱን ኃያልነት ማወቅ ለቤተ ክርስቲያን ለእያንዳንዱ እንደ ግለሰብም ለአማኝ በጣም ወሳኝ ነገር ነው ማለት ነው አደራችሁን ይሄ ኃይል በአንድ ቀን አይታወቅም it's a process ወድቀን ተነስተን ነው የምንማረው ቢያስፈልግ ኃይል ሌላ ጋር መስሎን ሁሉ ሞክረን ሄደን ተጋጭተን ተላትመን መተን አንተው ጋር ይሻለኛል ብለን እንደዚህ ሁሉ ነው እንጂ ይሄ ባንድ ናይት ጠዋት ማታ ተኝተን ጠዋት ስንነሳ ኃይለኛ ምናምን አይደለም እንደዚህ አይደለም ለምናምን ያዙልኝ ያልኳችሁ ቃል ለምናምን ይሄንን የጌታ ኢየሱስ ክርስቶስን የበላይነትና ታላቅነት ባለቅነት በጌትነት በስልጣን በሚባሉት ላይ ሁሉ የበላይ መሆኑን ለምናምን ማለት ይሄንን እምነት ሁሌ ነው ኤክሰርሳይስ እናደርገው ሁሉ ጊዜ ይሄ እምነት ሲኖር አታልፈውም የተባለውን አልፈን እንገኛለን እንደ ግለሰብም እንደ ፋሚሊም እንደ ቸርችም እሱ ኃይል በጣም ወሳኝ ነው ለቤተ ክርስቲያን ራስ እንዲሆን ሰጠው ይላል ይሄ አካልና ራስ በቦዲና በሄድ መካከለ ያለውን ግንኙነት በጣም ጥሩ ምሳሌ አርጎ ያቀርባል ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ ታገኙታላችሁ ሌሎቹ መልእክቶቹ ላይ ራስና አካል የሚለው ነገር አለ እንግዲህ ራስና አካል ያላቸውን ግንኙነት ተመልከቱ እንግዲህ ራስ በሌለበት አካል የለም በፍጹም ሊሆን አይችልም ፋንክሽን አያደርጉም ማለት ነው እንዳለ ሰውነቶቻችን ውስጥ ያሉት የሰውነት ክፍሎች ማለት ነው ራስ ነው ዋን ነው ለቤተ ክርስቲያን ራስ አድርጎ ሰጠው ሲል የኢየሱስ ክርስቶስ ከሙታን መነሳት እሱ ጋር የቀረበች አይደለም ያ ኃይል እዛ የተቀመጠ የተንጠለጠለ ብቻ አይደለም አካሉ በሆነችው በቤተ ክርስቲያን በኩል ነው ይሄንን ስራ የሚሰራው ምንን የሚሰራው የዘላለም እግዚአብሔርን ፈቃድ ምን ማረግ ዓለምን በክርስቶስ መጠቅለል አይደለ የእግዚአብሔር የዘላለም ፈቃድ ይሄ ነው ዓለምን ሁሉ በክርስቶስ መጠቅለል ዓለምን በክርስቶስ ለመጠቅለል ደግሞ አካሉ የሆነችው ቤተ ክርስቲያን በመድር ላይ አለች እቺ ቤተ ክርስቲያን ምንጯ የኃይል ምንጯ ማን ነው ራስዋ ነው ከሁሉ በላይ ሆኖ በላይ የተቀመጠው ጌታ ኢየሱስ ክርስቶስ ነው። እሱን አቮይድ ያደረገ የኃይል ኤክስፒሪየንስ የትም አያደርስም። ስለሱ በቅጡ ሳናቅ ወይም ለሱ ዕቅና ሳንሰጥ ምንጫችን እሱ እንደሆነ ሳናቅ በሌላ ኃይል የግል ህይወትንም ለመኖር መሞከር ቤተክርስቲያንንም ለመምራትና ለማስኬድ መሞከር በጣም አደጋ ውስጥ ይከታል። ይሄንን ከአስቄዋ ልጆች መማር አለብን። እዛው ሐዋርያ ሥራ ምዕራፍ 19 ላይ ኃይል መገለጥ ተጀመረ ኤፌሶን ቸርች ጳውሎስ እዛ ማገልገል ከጀመረ በኋላ ጳውሎስ አጋንንት ሲያስወጣዩ አስቀዋ የሚባል አንድ ሰው ይያለ 7 ልጆች አሉት 7ቱም ልጆች አንድ ቀን ተመካከሩን እኛ ለምን እናስወጣም አሉ አይደል አዎ እናስወጣ ምንድነው የኢየሱስም ነው አለም ይጠራው በቃ እናስወጣ አሉ ለምናምን የሚለው ዋና የሚሆንብኝ ምክንያት ይሄ ነው አያምኑም ግን አጋንንቱን ሊያስወጡ ተነሱ ከዛ ውጣ ሲሉት የጠራችሁትን ስም አቀዋለዋል yes እስከዛሬም ያስወጣን ይሄ ስም ነው ከስም ሁሉ በላይ የተሰጠው ስም እንደሆነ አቃለሁኝ ለክን የጠራችሁት ስም ጋር ምንም ችግር የለም ኢቭን ከዚህ በፊት ይሄን ስም የጠራብንን ጳውሎስንም አቀዋለሁ እሱ ነው እንደውም እዚህ ከተማ ብዙ ነገራችን እንዲፈርስ እግዚአብሔር መሳሪያ አድርጎ አምጥቶት ይሄን ስም የሚጠራብን እሱ ነው እናንተ ግን ለእናንተ አልወጣም አረ ይሄማ ይሄ አንድ አይነት አይደለም እንዴ ኮ አይነት ኮ ነው በቃ
እኔም ዲስኦቢዲየንስ ነው ለዚህ አበቃኝ እናንተም ዲስኦቢዲየንስ በህይወታችኋል ምን ስለሆናችሁ ነው ለእናንተ ሞታው እንደውም እኔ ነኝ ማስወጣችሁ ብዛት ዘለለባቸው ነው የሚለው ቆሰሉ አስወጣለሁ ብሎ መቆሰል አስቡት እንግዲህ በጣም በጣም ዘግናኝ ነገር ነው የሆነው ለምን እንደው የሐዋርያ ሥራ ጻፊ እንደዚህ አይነት ነገር የሚጽፈው ካውንተር ፊት ነበር ሊለን ነው አያችሁ ቤተክርስቲያን እንትን ስሙዙን አልጋ ባልጋ እንደሄደ እንዳትመለከቱ የሆነ ሪቫይቫል ይነሳና ያንን ደግሞ ቅልብስ ሊያደርግ የሚፈልግ የሆነ የሟርት አሰራር የሆነ የጥንቆላ አሰራር የሆነ እንደዚህ አይነት አጻጻፍ አለው እንግዲህ የሐዋርያ ሥራ ጸሐፊ ስለዚህ ለቤተክርስቲያን ራስ አድርጎ ሰጠው ሲል የኃይል ምንጯ ቤተክርስቲያን ጌታ ኢየሱስ ክርስቶስ እሱ ነው ከስሙ ሁሉ በላይ ስም የተሰጠው እሱ ነው በእነዚህ ጌትነት ምናምን በሚባሉት ሁሉ ላይ የበላይ ባለስልጣን እሱ ስለሆነ እሱ ራስ ነው እሷ ደግሞ ይላል ቁጥር 23 እሷም አካሉና ሁሉም በሁሉ የሚሞላ የሱ ሙላቱ ናት ምን ማለት መሰላችሁ ቁጥር 23 እሱ ራስ ነው አዎ ከሁሉ በላይ የበላይ ነው አዎ አሁን ይሄ በኤፌሶን ከተማ ድሮ የሰማችሁት የምናምን መንፈስ በእንትን በኩል የምናምን መንፈስ ባየር ላይ የምናምን መንፈስ የሚባል የለም ሁሉም ከጉርበታች አስገዝቶ እሱ በላይ ነው ያለው አላችሁ ዋው ደስ ይላል በቃ ከዚህ በኋላ መፈራው ነገር የለም የለም ምንም የምትፈራው ነገር የለም ለምን ራስ የሆነው ቤተክርስቲያን ራስ የሆነው ያ ጌታ ሁሉን ከጉርበታች አስገዝቷል ይላል በጣም ደስ ይላል ብለው ሲረጋጉና ሲቀመጡ እሱ ራስ እናንተ ደግሞ አካል እንደሆናችሁ አውቃለባችሁ እቺ ናት ቸርች ነው ይላል ያለው this is the nature of the church በቃ የቸርች ኔቸሩ አይሄ ነው እቺ ናት ቸርች ኤፌሶን ምዕራፍ 1 2 3 የቸርች ኔቸር ምን እንደሚመስል ነው የሚናገረው 4 5 6 የቸርች ፐርፐዝ ምን እንደሆነ ነው የሚናገረው እንዲ እንደሆነ ይሳቃላችሁ ቸርች ነው ይላል ያለው እንደዚህ አይነት ኃይል የተሞላ ጌታ ራሱ እንደሆነ ታቃላችሁ እናንተ ደግሞ አካል እንደሆናችሁ ታቃላችሁ አካሉን ምን ያደርጋዋል አለ ሁሉም በሁሉ የሚሞላ የሱ ሙላቱ ናት ይላል ሙላቱ ናት ማለት በጸጋ ስጦታ ያንበሸብሻታል ማለት ክብር ለእግዚአብሔር ይሁን ለምን ዓለምን በክርስቶስ ለመጠቅለል ባለው የእግዚአብሔር ፕሮግራም ውስጥ ቤተክርስቲያን የተለያየ የእግዚአብሔር ጸጋ ሲሰጣት በጨለማ ያሉትን ለመማረክ ወደ እግዚአብሔር መንግስት ለማምጣት ውስጥ ያለነው እርስ በርስ እንድንጽናና ኢንካሬጅድ እንድንሆን እንድንበረታታ መመከር ሲያስፈልግ እንድንመከር እንድንገሰጽ በጸጋ ያጥለቀልቃታል ያትረፈርፋታል ሙላቱ ናት ይላል እሱ ኃይለኛ ነው በላይ ተቀምጧል ግን ኃይሉን ይዝም ብሎ የተቀመጠ ጌታ ሳይሆን through the church የእግዚአብሔርን የዘላለም ፕሮግራም ለማድረግ ጸጋን ያትረፈርፍላታል ይሞላታል ማለት ነው እዚህ ውስጥ ነው ያላችሁት ነው የሚለው ስለመጨረሻው ዘመን ሲናገር ጳውሎስ ያምልኮት መልክ አላቸው ኃይሉን ግን ክደዋል አይደል የሚለው ይሄ ኳስ ደንጋጭ ህይወት እኮ ኃይል የካደ ህይወት ቲ በጣም ዘግናኝ ነው በቃ ያለ ኃይል አይሆንም ያለ ኃይል አይሆንም ህይወት በጣም ኃይል ይፈልጋል በጣም ኃይል ይፈልጋል የክርስትና ህይወት ኃይል ይፈልጋል ጳውሎስ ይሄ ኃይል ገብቶታል የተወሰነ የገባው ነገር አለ ይሄ ስለገባው ራሱ የሚጽፋቸው መልእክቶች ላይ ያለው ኮንፊደንስ በጣም ያስደንቀኛል አሁን ለሮሜ ሰዎች ሲጽፍ ሰማያዊ ኃይላትን ያነሳና አንዳቸውም ከክርስቶስ ፍቅር አይለዩኝም አይደለም ይለው ያው አንድ ነገር አይነካኝም አይደለም ልብ አድርጉ የሚነካካውማ ማአት ነገር አለ ያ የሚተነኩሰኛል ይሄ የሚተነኩሰኛል ይሄ የሚተነኩሰኛል አንዱም ከክርስቶስ ፍቅር አይለየኝም አለ የሰማያዊ ኃይላትን አነሳቸው መላእክት ቢሆን ክፉ መንፈሳዊን ሰራዊቶች ቢሆኑ ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ያለው ቢሆን የሚመጣው ቢሆን ያልጠራው ነገር የለም በሰማይ ስፍራ አሉ የሚባሉትን እነሱ ሁሉ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ምን አድርግ ያለው ተረድቻለሁ እንድትረዱ ነው መጸለየው ነው የሚላቸው እነዚህንም ሰዎች ይኸውላችሁ አሁን መጨረሻ ልጨርስ በኃይል ስንሞላ አንድ ነገር ጫፋችንን አይነካንም አይደለም መልእክቱ ቢመጣም እንጸናለን ነው አዎ እንዳይመጣ አይደለም አሁን እኛ መከላከል ያለብን ይምጣ የሚመጣው ነገር ይምጣ ሲመጣ ግን መጽናት የምንችለው እዛ ካለው ኃይል የሚበልጥ ኃይል እኛ ጋር ካለ ነው እሱ ኃይል ደግሞ ጌታ ኢየሱስ ክርስቶስ ጋር ያለው እሱ ደግሞ የቤተክርስቲያን ራስ ነው እኛ ደግሞ አካሉ ነን ስለዚህ በህብረት ውስጥ በአካሉ ውስጥ ፍሎ የሚያደርግ የተለያየ እግዚአብሔር ጸጋ ስላለ This is the church ነው ያለ ያለው እቺ ናት ቸርች ለዚች ቸርች ጸልያለሁ ነው ያለው እንጸልይኛ ሃሌሉያ ኃይል
ኃይል በጣም በጣም ያስፈልጋል። ብዙ ኃይላትን ለማሸነፍ ኃይል ያስፈልጋል። እኔ ለዚህ ጸልያለሁ አለ ጳውሎስ፣ ለኃይል ጸልይላችኋለሁ። የኃይሉ ታላቅነት ምን እንደሆነ እንድታቁ ጸልይላችኋለሁ። እስቲ አስቡት፣ በተጓዝናቸው አመታቶች ውስጥ እኮ የተለያየ እግዚአብሔር ኃይል በህይወታችን ተገልጦ እኮ ነው ከብዙ ጉድ የተረፍ ነው። ዛሬም በቤቱ ያለ ነው። ዛሬም እሱን የሚፈልግ ልብ እኮ ያለን የእግዚአብሔር ኃይል ስረረዳን። አቋርጠን ቢሆን ብላችሁ አስቡት እስቲ፣ ለሶስት አመት ወጥተን ቢሆን ከዚህ ህይወት፣ ለአራት አመት፣ ለአምስት አመት በጣም እኮ ተራራ ይሆን ነበረ ሁሉ ነገር። ኃይልን ኤክስፒሪየንስ እንድናደረግ የረዳን ጌታ ስሙ ይባረክ። ምን መሰክረው ስላለን በዚህ ጊዜ እግዚአብሔር በኃይሉ እንደዚያ አጸናኝ፣ ከዚያ አወጣኝ፣ ከዚያ ተረፈኝ፣ እንዲህ አይነት መረዳት ሰጠኝ ማለት በጣም 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 ትልቅ ምስክርነት ነው። ስለዚህ ጳውሎስ እኔ ጸልይላችኋለሁ፣ ስለ ጌታ ኃይል እንድታውቁ ነው የምጸልየው። ሃሌሉያ። ይሄን ኃይል ለማወቅ በፊቱ መጸለይ ይጠይቃል። ይሄን ኃይል ለማወቅ ቃሉን ማጥናት ይጠይቃል። ይሄን ኃይል ለማወቅ በቅዱሳን ህብረት ውስጥ አክቲቭ መሆን ይጠይቃል። ይሄን ኃይል ለማወቅ በተሰጠን ጸጋ ማገልገልና መገልገል ይጠይቃል። በቃ ህልውናው ባለበት ውስጥ መገኘት ይጠይቃል፣ ኃይሉን በደንብ ለመለማመድ። ሃሌሉያ ሃሌሉያ። ጌታ ሆይ አብዛልን እንበለው፣ አብዛልን፣ መንበርከክ አብዛልኝ፣ አብዛልኝ። እንዲህ አስቡት፣ እሱ ለነሱ ከጸለየ እነሱማ ለራሳቸው ቢጸልዩ እንዴት ተገቢ እንደሆነ ማሰብ እንችላለን። ሃሌሉያ። መንበርከክ አብዛልኝ፣ ኃይልህን ልለማመድ። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ካላቸው መሳት ከዚህ ጋር የተያያዘ ነው ማለት ነው። መሳት ከመጽሐፍ ጋር፣ መሳት ከእግዚአብሔርን ኃይል ካለማወቅ ጋር በጣም ይያያዛል ማለት ነው። ስታችኋል ነው እያላቸው ኦልሬዲ ስታችኋል። የሳተ ሰው ጥያቄ ነው እየጠየቃችሁ ያላችሁት እንጂ የእግዚአብሔር ኃይል በአምስቱ የሙሴ መጽሐፍ ውስጥም አሉ እኮ። ሃሌሉያ። የጌታ ኢየሱስ ስም በዚህም ዓለም ሊመጣ ባለውም ዓለም ከስሞች ሁሉ በላይ ነው። ማያሳቅቅ ስም፣ ማያሰጋ ስም፣ ማያሳፍር ስም፣ ብትጠሩት የሚያተርፍ ስም። ሃሌሉያ። ሃሌሉያ። አሜን 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 አሜን። ኃይል የኃይሉን ታላቅነት እንድታውቁ አሳስባለሁ፣ ለምናለሁ። እሱ ነው ገላግል የሆነ ጸሎት፣ እሱ ነው የሚያጸናችሁ። ሃሌሉያ። ኃይል የማያስችለው ነገር የለም። ኃይል ረሃብን ያስችላል። ኃይል ጥጋብን ያስችላል። ኃይል ማግኘትን ያስችላል። ኃይል ማጣትን ያስችላል። ኃይል ከፍታን ያስችላል። ኃይል ዝቅታን ያስችላል። ሃሌሉያ። ኃይልን በሚሰጠኝ በክርስቶስ አንዳንዱን አይደለም ያለው፣ ሁሉን እችላለሁ አለ። የቱን የቱን? መራብንም መጥገብንም። የክርስቶስ ኃይል የራበለት ብቻ አይደለም ያስፈልገን፣ ጥጋብንም አንድን ለማድረግ ያስፈልጋል። መትረፍረፍንም ተርፎልኝ ያውቃል አለ። በስቶልኝ ያውቃል። የዛን ቀንም የክርስቶስ ኃይል ነው ወደ ሌላ ነገር ውስጥ እንዳልገባ የጠበቀኝ። ሃሌሉያ። ኃይል እሱ ጋር ነው ያለው። በሌላ ስም አይሞከርም። ይሄ ህይወት በሌላ ስም አይቻልም፣ አይሞከርም። ምክንያቱም ሌሎች ከእግራቸው በታች አልተገዛላቸውም። ሌሎች ስሞች አይችሉትም። ባለቅነት ላይ፣ በጌትነት ላይ፣ በኃይላት ላይ፣ በስልጣናት ላይ ሁሉ የበላይ ሆኗል ጌታ።
የተነሳው ጌታ በእነዚህ ሁሉ ላይ ስልጣን አለው። ሃሌሉያ ሃሌሉያ። ጌታ በቃ የሚልበት ጊዜ አለ። በቃ ይላል። በቃ በቃ። እስከዛሬ የገዙትን መናፍስቶች በቃ የሚልበት ጊዜ አለ። በቃ። ድግምት በቃ ይላል። አስማት በቃ ይላል። መተት፣ ሟርት በቃ፣ ጥንቆላ በቃ ካለ በቃ በቃ። በነዛ ከተማዎች ውስጥ ማለት ነው። ክብር ለእግዚአብሔር ይሁን። ኃይል ስላለ እሱ ጋር የተነሳው ጌታ ስለሚችል እነዛን ሁሉ የአስማት መጽሐፍት እስኪቃጠሉ ድረስ የጌታ ኃይል በዛች ከተማ ተገልጦ ነበር። ክብር ለእግዚአብሔር ይሁን። አሁንም ሞር እንድታቁ ትጸልይላችኋለሁ ነው የሚለው። ስለዚህ እኛ ኃይሉን ጠንቅቀን እንዳወቅን አንሆንም። በፊቱ ገና 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 ብዙ ያልገቡን ነገሮች አሉ። የኃይሉን ታላቅነት ታውቁ ዘንድ ይታወቃል ማለት ነው። የእግዚአብሔር ፈቃድ ነው ማለት ነው፣ ኤክስፒሪየንስ እንድናደርግ። ሃሌሉያ። ኃይልህን ልወቀው ጌታ ሆይ፣ ኃይለኛነትህን ልመነው። ለምናምን ለእኛ ነው የሚሰራው ይላል። ለምናምን አማኝ አድርገኝ ጌታ ሆይ እያለን እንጸልይ። እስቲ አማኝ አድርገኝ፣ እማምን አድርገኝ፣ አንተ ኃይለኛ እንደሆንክ፣ አንተ ኃይለኛ እንደሆንክ እንዳምን እርዳኝ። ከዝርዝር ጉዳዮቼም በላይ እኔ የሚጠቅመኝ አሁን ያንተን ኃይለኛነት ማወቅ ነው ለካስ። ሃሌሉያ ሃሌሉያ። ታላቅ ኃይል አለህ አንተ። አሜን። ጌታችንና አምላካችን እግዚአብሔር ሆይ በዚህ መልእክት ውስጥ ደግሞ አንተን ማመስገንና አንተን መለመን እንዴት ተገቢ እንደሆነ እንድናይረድተህናል። ክብር ላንተ ይሁን። አሁንም አማኝ ሆነን ስላለን እናመሰግንሃለን። አሁንም የምናያቸው አማኝ የሆኑ ወንድሞችና እህቶች ስላሉ ክብር ላንተ ይሁን። ስላልተሰነካከሉ፣ መንገድ ላይ ተደነቃቅፈው ስላልወደቁ፣ ስላልወጡ ከቤትህ ስላየናቸው ቅዱሳን ክብር ለአንተ ይሁን። በቅርብም በሩቀትም ስላሉ ግን አሁንም በቤት ስላሉ ቅዱሳን ተመስገን። ደግሞ የልባችን አይኖች እንዲበሩ የመጥራቱ ተስፋ ምን እንደሆነ እንድናቅ፣ ከቅዱሳን ጋር ያለ ደግሞ ታላቅ የርስት ባለጠግነት ምን እንደሆነም እንድናቅ፣ የኃይልህንም ታላቅነት እንድናቅ እኛም እንጸልያለን። በፊትህ የልባችን አይን ይብራ ይብራ። ጌታ ሆይ ይብራ በል አንተ። ጌታ ሆይ ብርሃን ይሁንላችሁ በለን። የዛን ጊዜ ያንተን ኃይል ስናቅ ሁሉ ያንስብናል። የሚተነኳኩሱን ነገሮች እንኳን በጣም ዋና አይሆኑብንም። ተነኳኩሰውን እንደሚያልፉ እናቃለን፣ እንደምንጸና እናቃለን። ይሄ ኃይል ሁልጊዜ ይብዛልን። ኤክስፒሪየንስ እንድናደርገው ሁላችንን እርዳን። አንተ የቤተ ክርስቲያን ራስ የሆንክ በዚህም በሚመጣውም ዓለም ከስም ሁሉ በላይ ስም የተሰጠህ ጌታ አካል የሆነችውን ቤተ ክርስቲያንን ሁልጊዜ በጸጋ ስለምትደግፍ በጸጋ ስለምታትረፈርፍ እናመሰግንሃለን። ቤትህ እንደዚህ በጸጋ የተትረፈረፈ ሆኖ ሳለ ከቅዱሳን ኅብረት ሊያርቀን ከቤትህ ሊያርቀን የሚፈልግ ብዙ ነገር አለ፣ ብዙ ሰበብ አለ። እሱን ሁሉ እያለፍን የአንተ ኃይል በሚገለጥበት ስፍራ እንድንገኝ ሁላችንን እርዳን። ስለዚህ ምሽት ክብር ለአንተ ይሁን በጌታ በኢየሱስ ስም።